The Voice of America.
ኢትዮጵያ ውስጥ ያሉ መዋቅራዊ ኃይሎች ሀገሪቱ ለያዘችው የለውጥ ሂደት ፈተና መሆናቸውን ምሁራንና የፖለቲካ ተንታኞች ተናግረዋል። ሀገሪቱ የለውጥ ጉዞ ብትጀምርም መታለፍ ያለባቸው መሰረታዊ እንቅፋቶች እንዳሉ ተቆማዋል። ኢትዮጵያ ከፖለቲካ ለውጡ ወዲህ በሚል ርዕስ ለታተመውና ዛሬ ይፋ ለተደረገው መጽሐፍ ጽሑፎች ያበረከቱ ምሁራን በአዲስ አበባ ዩኒቨርሲቲ በተካሄደ ስነ ስርዓት ላይ ሐሳባቸውን አካፍለዋል። በመጽሐፉ ውስጥ የተካተቱ ምክረ አዘል ሐሳቦችን ለፖሊሲ ግብአት እንደሚጠቀምባቸው የጠቅላይ ሚኒስትሩ ጽህፈት ቤት ገልጿል። እስክንድር ፍሬው ዝርዝሩን ይዟል።
ከመጋቢት 2010 እስካሁን ያሉ ፖለቲካዊና ኢኮኖሚያዊ ጉዳዮች እንደዚሁም ሌሎች ተያያዥ ሂደቶች ናቸው ዛሬ ይፋ በተደረገው መጽሐፍ የተዳሰሱት። የኢትዮጵያን የለውጥ ሂደት ለሚገመግመው ለዚህ መጽሐፍ ጽሑፍ ያበረከቱት ሐሳባቸውን ያጋሩት ደግሞ 20 የሀገር ውስጥና የውጭ ሀገር ምሁራን ናቸው። ዛሬ ደግሞ ጽሑፎቻቸውን መነሻ ያደረገ ማብራሪያ ሰጥተዋል። 616 ገጾች ላሉት መጽሐፍ ጽሑፍ ካበረከቱት አንዱ የፖለቲካ ተንታኝና ተመራማሪ ዶክተር ሰሚር ዮሱፍ ናቸው። ከትናንት እስከ ዛሬ የቀጠሉ መዋቅራዊ ኃይሎች በመጋቢት ወር ለተጀመረው የኢትዮጵያ የለውጥ ሂደት ፈተና መሆናቸውን አብራርተዋል። ዶክተር ሰሚር ለአሜሪካ ድምጽ ሲናገሩ መዋቅራዊ ያሏቸው ችግሮች የትኞቹ እንደሆኑ አስረድተዋል።
መዋቅራዊ ስንል ከግለሰቦች ፍላጎትና አቅም ከፍ ያሉ ኃይሎች ማለት ነው። እና የኢትዮጵያን ፖለቲካ ስንገመግም አንድ አባዜ በቅርብ ጊዜ ማስተውለው ግለሰቦች ላይ ፓርቲዎች ላይ ያን የተንጠለጠለ ትንታኔ ብዙ ጊዜ እንሰጣለን። እና እንትናንትና አደረገ ፓርቲው እንደዚህ ሆነ በሚል ብቻ እናቅፈዋለን። ይሄ እንግዲህ የልሂቃንን የግለሰቦችን ሚና ማራከስ አይደለም፣ በጣም አስፈላጊ ኃይሎች ናቸው ለፖለቲካ ትንታኔ። ነገር ግን ብዙ ጊዜ የምንረሳው መዋቅራዊ ኃይሎች አሉ። ታሪክን የመሰሉ፣ ጂኦፖለቲክስን የመሰሉ፣ ኢኮኖሚውን የመሰሉ፣ ተቋማትን የመሰሉ እነዚህ ሁሉ መዋቅራዊ ኃይሎች ናቸው። እና ከኛ ጋር በደንብ አሉ፣ በአይናችን ላናያቸው እንችላለን። ነገር ግን የፖለቲካ ሂደቱን መንገዱንም ፍጥነቱንም አፌክት እያደረጉ ነው በየጊዜው የሚሄዱት። እና እነሱ ላይ ትኩረት ሰጥቼ ነው ትንታኔ ለማድረግ የሞከርኩት። በዋነኝነት ያነሳኋቸው ነገሮች አንደኛ የሀገረ መንግስቱን ተፈጥሮ ለመገምገም ሞክር ያለሁኝ፣ የስቴቱን ኔቸር ለመገምገም ሞክር ያለሁኝ። የስቴቱን ኔቸር ደግሞ ከታሪካዊ ሂደቱ አንጻር ነው ለመገምገም የሞከርኩት።
በተለይ ባለፉት 2 ዓመታት አጋጠሙ ያሏቸውን መዋቅራዊ ችግሮችን አብራርተዋል ዶክተር ሰሚር።
ባጭሩ 2 ነገሮችን ከኮቪድ በፊት ያየኋቸው ነገሮች አሉ። አንደኛ የአምባገነንነት ውስጥ ሌጋሲ ኦፍ ኦቶክራቲክ ስቴት አይነት ትሎ ትችላለህ፣ የእሱን ውርስ ለማየት ሞክር ያለሁኝ። አሁንም ሙሉ ለሙሉ ያልተወገደ ችግር እንደሆነ ለማሳየት ሞክር ያለሁ በአንድ በኩል። በሌላ በኩል ደግሞ የሚገርመው ነገር
አምባገነን ውርስ ሲባል ያለፈውን ይዞ መጓዙ ማለት ነው። ያለውን መዋቅር፣
ቢሮክራሲውን፣ ተቋማቱን፣ ባህሉን የስቴቱ እንዴት ፈንክሽን እንደሚያደርግ ያለው ባህል በአጠቃላይ በታሪክ ስንወራረሳቸው የቆዩ ጉዳዮች ናቸው እና እነሱ አንድ ትልቅ ተግዳሮት ያገለግላሉ። ሁለተኛ ነገር የሚገርምህ ነገር የጠንካራ ሀገረ መንግስት ውጤት የማይመስል ሌላ ነገር ደግሞ ያስተዋል ነው የተቋማት መፍረክረክ ስቴት ፍራጂሊቲ ያልኩት። በተለይ የጸጥታ ኃይሉ ከፍተኛ መፈክረክ ውስጥ መግባቱ በተለይ በመጀመሪያው ዓመት የለውጡ ጊዜ ውስጥ እሱም እንደዛው ከኮቪድ በፊት ሲያወሳስበው ቆይቷል።
በተለይ ከኮቪድ-19 በኋላ በመንግስትና በተቃዋሚ ኃይሎች መካከል ያለው የጥንካሬ ልዩነት እየሰፋ መምጣቱ እንደ ችግር የሚቆጠር መሆኑን ነው ዶክተር ሰሚር አብራሩት።
ኮቪድ ከመጣ በኋላ ውስብስብ የሆነውን የኢትዮጵያ ፖለቲካ በጣም እያወሳሰበው ነው ሄደው። በአንድ በኩል ሀገረ መንግስቱና ገዢው ፓርቲ በውስጣቸው ያሉትን ችግሮች ለመፍታት ብዙ መንገድ ሄደዋል። ኮቪድ መልካም እድል ፈጥሮላቸዋል ማለት ትችላለህ። ከዛ በኋላ የተከሰቱት ክስተቶችም መልካም እድል እየፈጠሩላቸው ነው የሄዱት ለገዢው አካል ማለት ነው። በሌላ በኩል ግን በተቃውሞ ጎራ ያሉትም ኃይሎች አቅማቸውን እያፈረከረከባቸው ነው የሄደው። ከአንድ ኃይል በስተቀር ከህወሓት በስተቀር ነው ያለው። ይሄ እንዳለ ሰብሰብ ሳደርገው የሰጠኝ ምልከታ ምንድነው? በአሁን ሰዓት ኢትዮጵያ ውስጥ ያለው ወይ ደካማ የሆነ ግድድር ነው weak contestation ያልኩት ወይም ደግሞ መጥፎ የሆነ ግድድር ነው bad contestation ያልኩት ማለት ነው።
ለቱንም በመሳሪያ አስረድተዋል።
መሳሪያ አስረድቻለሁኝ። እና ለዲሞክራሲያዊ ሽግግር ደግሞ የሚያዋጣው ከሌሎች ሀገሮች ተሞክሮ እንደምናየው ጤናማ የሆነ ግድድር በኃይሎች መካከል፣ በፖለቲካ ኃይሎች መካከል፣ በፖለቲካ ኃይልና በቢዝነስ ክላስ መካከል፣ በፖለቲካ ኃይልና በሲቪክ ማህበራት መካከል ያለ ይሄ ሁሉ ነገር ኢትዮጵያ ውስጥ ለማይስተዋል መዋቅራዊ አውዱን ስታየው ለፖለቲካ ሂደት ብሎም ደግሞ ሂደቱ ወደ ዲሞክራሲ እንዲያመራ የሚያስችል መዋቅራዊ አውድ በአሁን ሰዓት ላይ እና ይሄን ነገር ላይ ከፍተኛ ውይይት
ለሁለቱ ግድድር ምሳሌ ያረጋቸው እንትከሱልኝ
ለምሳሌ ደካማ የሆነ ግድድር ያልኩት በመንግስትና በበርካታ ተቃዋሚ ኃይሎች መካከለ ያለው ነው
ማለት ነው ደካማ ሲሉ
ደካማ ማለት ተቃዋሚ ጎራው እጅግ ኃይሎች የተፈረከረከበት ወቅት ላይ ያለ ነው ሰዎችን የማነቃነቅ ተቋማት የመገንባት ጥምረትን የመገንባት ርዕዮተ ዓለም ስራ የመስራት እነዚህ ሁሉ አቅሙ የተጎሳቆለበት ጊዜ ነው። በሌላ በኩል ደግሞ መንግስት ኃይሉ እየፈረጠመ የሄደበት ጊዜ ነው። ይሄ በመካከላቸው ያለው ግንኙነት ግድድር አያስብለው በጣም ደካማ የሆነ ግድድር ያለበት ነው። በሌላ በኩል ደግሞ በህወሓትና በፌደራል መንግስት መካከል ያለው ግድድር ደግሞ ግድድር የሚመስል ነገር አለ። ግን ወደ ዲሞክራሲ ለማምራት ጤናማ መሳይ መሆን አለበት። ለምሳሌ የሀገርን መፈረካከስ ስጋት የሚፈጠር ከሆነ የእርስ በርስ ግጭትን ስጋት የሚፈጠር ከሆነ የተረጋጋ ዲሞክራሲያዊ ሽግግርን ለማድረግ አስቸጋሪ ፈታኝ ይሆናል ማለት ነው። ስለዚህ በሁለቱ መካከል ፖለቲካችን ተወጥሮ ነው ያለው። ይሄን ምናልፍበትን መንገድ ካላሰብን የጊዜውን ብቻ ያያየን ከሄድን ምን ፈልገውን ትልቅ አላማ ላንመሰከን እንችላለን።
አዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ከባዱ መኮንን ሌላው ጽሑፍ አክራሪ ናቸው። ካነሷቸው ነጥቦች አንዱ ደግሞ አክራሪ በሄርተኝነት በለውጡ ላይ ደቀነ ያሉት ፈተና ነው።
ዋና ችግሩ የሚመስለኝ አንድ አገር ውስጥ የኖርን ከሌሎች ህዝቦች ጋር የሚያቀራርቡ ገመዶችን በታሪክም የተፈተሉ አሉ፣ አብሮ በመኖርም የተፈተሉ ባህላዊ፣ ሴታዊ እንዲሁም ታሪካዊ ግንኙነቶች አሉ። አንድ የኢትዮጵያዊነትን ገመድ ከመበጠስ ጋር ይያያዛል። ስለዚህ ያ ነው አክራሪነት ወይም ጽንፈኝነት እንጂ አንድ ሰው ወይም ቡድን በሃይማኖቱ፣ በባህሉ፣ በቋንቋው የነበሩ መሰረት ያደረጉ ጭቆናዎች የሉም ማለት አልነበረም። እሱን እንዴት ነው አቻችለን ሁሉንም ባካተተ መልኩ መፍትሄ የምንሰጠው የሚለውን ነው የተመለከተው።
ዛሬ ይፋ የተደረገው መጽሐፍ ከኢትዮጵያውያን ምሁራን በተጨማሪ የውጭ አገራት ዜጎችም የተሳተፉበት ነው። ከነዚህ አንዱ የሆኑት የዓለም አቀፉ የቀውስ አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የኢትዮጵያ ተወካይ ዊሊያም ዴቪድሰን ሐሳባቸውን ለቪኦኤ ያጋርተዋል።
So I think it was a very worthy initiative to invite, you know, essentially independent journalists, analysts.
ገለልተኛ ጋዜጠኞች፣ ተንታኞችና ምሁራን በለውጡ ሂደት ላይ እይታቸውን እንዲያጋሩ፣ ትንተና እንዲሰጡ፣ ታሪካዊ ዳራውን እንዲቃኙ፣ በለውጡ የተለያዩ ገጽታዎች ላይም በየዘርፎቻቸው ትንታኔ እንዲሰጡ መጋበዝ ከፍተኛ ግምት የሚሰጠው ነው። ችግሩ ምንድነው? ይህንን በመሳሰሉ ፕሮጀክቶች ላይ ሁሉ ጊዜ እንደሚያጋጥመው ጊዜ የሚወስዱ መሆናቸው ነው። ሰዎች እስኪጽፉ፣ ርማት እስኪያደርጉና እስኪሰበስቡ ጊዜ ይወስዳል። ፖለቲካ ደግሞ ጊዜ አይሰጥህም። ይህ ሐሳብ መጀመሪያ የተጠነሰሰው በ2018 ነበር። ይፋ ያደረግነው ያለነው ግን እንደ አውሮፓውያን አቆጣጠር ዛሬ በ2020 መጨረሻ ነው። ከዚያ በኋላ ደግሞ ብዙ ነገሮች እንደተለወጡ እኔም አንተም እናውቃለን ነው ያሉት። በመጽሐፉ የተካተቱት ጽሑፎች በገደልተኛ ተመራማሪዎችና ምሁራን የተጻፉ መሆናቸውን የመጽሐፉ አዘጋጆች አስተውቀው የዓለም አቀፍ ሕግ መምህር የሆኑት ዶክተር መላኩ ገብሬ ደስታ ከመጽሐፉ አዘጋጆች አንዱ ናቸው። መጽሐፉ ገደልተኛ የሆኑ ሐሳቦች የተንጸባረቁበትና የለውጡ አውንታዊና አሉታዊ ገጽታዎች የቀረቡበት እንደሆነ ነው የሚገልጹት።
አራት ክፍሎች አሉት መጽሐፉ። ለምሳሌ ፖለቲካ ለውጡን በተመለከተ የጻፉት 8 ቻፕተሮች ብንመለከታቸው አብዛኞቹ ሁሉንም ሚዛናዊ ናቸው ብሎ መናገር የሚቻል ይመስለኛል። ሁሉንም ኢንዲፔንደንት ናቸው ብሎ መናገር የሚቻል ይመስለኛል። ነጻ ናቸው ብለናል በአማርኛ። ግን አብዛኞቹን ጠጋ ብለን ስናያቸው ጥንካሬውን ካሳዩ ከገመገሙ በኋላ ያሉትን መዋቅራዊ ችግሮች ያነሷቸዋል። ፍላጎቱ ስላለን ብቻ ለውጥ ማምጣት አንችልም የሚለው ነገር ጎልቶ ይወጣል። ከውስጣችን በታሪካችን ውስጥ የተፈጠሩ መዋቅራዊ የሆኑ ስትራክቸራል የሚባሉት አይነት ነገሮች እስካሉ ድረስ በቀላሉ ከምንፈልገው አንድ ነጥብ ተነስተን ለጥ ላይ ላንደርስ እንችላለን የሚለው ነገር ብዙዎቹ ይናገራሉ። ብዙዎቹ ይሄንን አሁን ያለንበትን የለውጥ ጉዞ ሊያደናቅፉ የሚችሉ ችግሮች ምንድናቸው የሚሉት ያነሷቸዋል። ከዚያም በኋላ እነሱ መፍትሄ ሊሆኑ የሚችሉ ነገሮችን ይደረዝራሉ። አንድ ለውጥ ሲመጣ ከለውጡ መምጣት በፊት የነበሩ ችግሮችን እንዴት እናስተናግዳቸዋለን የሚለው ነገር ሁሉም ጥያቄ ነው። በሱ ላይ ብቻ ሁለት ምዕራፎች፣ ሁለት ቻፕተሮች አሉ። Accountability for the past, Transitional Justice was it ተብለው የተጻፉ ምዕራፎች አሉ። እሱን በተመለከተ
ያለፈው ጊዜ የሚኖር ተጠያቂነትና የሽግግር ጊዜ ፍትህ ለማለት ነው። Transitional Justice
ትክክል ነው። እና የተሸፈኑት ነገሮች በጣም ሰፊ ናቸው።
በመጽሐፉ የተንጸባረቁት ሐሳቦች ለፖሊሲ ግብዓት እንደሚያገለግሉ ደግሞ የኢትዮጵያ መንግስት አመልክቷል። በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪና ከመጽሐፉ አዘጋጆች አንዱ የሆኑት አቶ ማሙ ምህረቱ ይሄንኑ ነው የሚያብራሩት።
በጣም ትልቅ ግባት ነው ያሉት። በጻፎቹም በመታየበት ጊዜ በዝርዝር ብዙ ነገሮችን ያደረሰ ነው። ለምሳሌ መጀመሪያ አካባቢ ያለው ማስተዋጽኦ ያደረጉት ፕሮፌሰር ክላፋ የኢትዮጵያ የለውጥ እንቅስቃሴ የታሪካዊ አውዱን ከአጼ ቴዎድሮስ ጀምሮ ለማየት ሞክሯል። እዛ ላይ ትኩረት መደረግ አለባቸው ብሎ ያነሷቸው ሐሳቦች በጣም ትልቅ የሆነ ፋይዳ አላቸው። አሁን ለምናደርገው የለውጥ እንቅስቃሴ
እንግሊዛዊውን ተመራማሪ ነው የጠቀሱልኝ።
ፕሮፌሰር ክላፋም ለአለፉት 40 ዓመታት ያክል በኢትዮጵያ ላይ ጥናት ያካሄዱ ሰው ናቸው። ሌሎችም እንደዚሁ። ስለዚህ ትልቅ ግባት ሆኑ። በእኛ እይታ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ አንድ አስተዳደር ስልጣን ከያዘ በኋላ ራሱን ተመልሶ የሚያይበት የሚመረምርበት በጥናት የተመረኮዘ የተለያየ ሀሳቦች ያላቸው ሰዎችን ያሳተፈ መጽሐፍ ነው፣ የምርምር ውጤት ነው። ስለዚህ ትልቅ ፋይዳ ይኖረዋል፣ ትልቅ ምሳሌ ይሆናል። ሌሎችም ይሄን መሰረት አድርገው ተመሳሳይ የሆነ ስራ ውስጥ እንዲሳተፍ እንፈልጋለን። ከዚህ በኋላ የሚደረጉ ውይይቶች ጽንፍ ላይ የተመረኮዙ ሳይሆን ሀሳብ ላይ የተመረኮዙ፣ ጥናት ላይ የተመረኮዙ፣ እሳቤ ላይ የተመረኮዙ እንዲሆን እንፈልጋለን። ሀሳብ የሚፈራ ነገር አይደለም። ሀሳብ ኢምብሬስ የሚደረግ የሚወሰድ ነገር ነው። ሰዎች የተለያየ ሀሳብ በሚያነሱበት ጊዜ በጋራ ሁላችንም ያለን እውቀት ይጨምራል። ስለዚህ በዛ መንፈስ በዛ እይታ ነው በነፃነት ይህን የመጽሐፍ ፕሮጀክት የጀመርነው። በውጤቱ በጣም ደስተኞች ነው።
ለምን በእንግሊዝኛ ሆነ ህትመቱ? ለምሳሌ
በእንግሊዝኛ የሆነው በዋነኛነት የአማርኛ ተናጋሪ ያልሆኑ ሰዎችን ለማሳተፍ ስለፈለግ ነው። እንግዲህ እንዳየኸው
ተመራማሪዎችን
ለመጨመር ስለተፈለግ ነው። ይሄ ለመጀመሪያ ጊዜ ለውጥን በተመለከተ ራሳችን በራሳችን የሰራው ራሳችን ያየንበት መጽሐፍ ነው። ግን እንደሚታወቀው ከኢትዮጵያ ውጭ ያሉ ተመራማሪዎችም በኢትዮጵያ ጉዳይ ላይ ይጽፋሉ። የእነሱን ሀሳብ ማግኘት ፈልገናል። ስለዚህ ለስራውን ቀለል ለማድረግ ነው። ግን ይሄ የመጀመሪያ መጽሐፍ ነው የሚሆነው። አይ ቲንክ ከዚህ በኋላ እኛም ሌሎችም ተመሳሳይ ፕሮጀክት ውስጥ ተራለን እንሳተፋለን ብለን ተስፋ እናደርጋለን።
ዛሬ በአዲስ አበባ ዩኒቨርሲቲ በተካሄደው ስነ ስርዓት ላይ በመጽሐፉ የተንጸባረቁ ሀሳቦችን መነሻ ያደረገ ውይይት ተካሂዷል። ለተነሱ ጥያቄዎችም ምላሽ ተሰጥቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።